ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር አምላካችን ዛሬ ምረርቶን እነሆ ተከታታዩን የማርቆስ ወንጌል ጥናታችንን ይዘንላችሁ ቀርበናል። በዛሬው ክፍለ ጊዜያችን ባለፈው ትምህርታችን ጀምረነው የነበርነውንና ከዚያም ቀጥሎ ያለውን ከፊሉን የምዕራፍ 13ን ትምህርት አብረን እንመለከታለን። ዝማሬን ጋብዛችሁ ሶፊያ ሽባባው በዚህ ዝማሬ ስላገለገለችን ቀሪዋን የህይወት ዘመን እግዚአብሔር ይባርክ ይጠብቅ እያን ወደ ለቱ ጸሎታችን እናልፋለን። ጌታ ሆይ ዛሬም ልትናገረን በመካከላችን ስላለህ እናመሰግንሃለን። አቤቱ ከማር ይልቅ የሚጣፍጠውን የሰውን ህይወት የሚሰራውን የሰውን ህይወት ከፋንድያ ከውድቀት የሚያነሳውን ይህንን ዘላለማዊ ቃልህን እግዚአብሔር ሆይ በውስጣችን እነሆ ሰርጸ ሕይወታችንን እንድሠራ እኛንም ደግሞ እግዚአብሔር አምላካችን ሆይ ፍሬያማዎች እንድታደርገን ለሌሎችም በረከት እንድታደርገን እንለምንሃለን። እግዚአብሔር አባቴና አምላኬ ሆይ እንደ ሰማነው ለሌሎችም ደግሞ እግዚአብሔር ሆይ ምሳሌ ሆነን መመላለስ እንድንችል ሕይወታችንን ሥራ በጌታችን በመድኃኒታችን በኢየሱስ ክርስቶስም አሜን። ክብሯን አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 12 ጌታ ኢየሱስ የመስዋዕት በጎኖ ከመሰዋቱ በፊት በብዙ ሲመረመርና ሲፈተን እንደነበረ ተመልክተናል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 12 ከቁጥር 13 እስከ 15 ያለውን ተመልከቱ። ንግግርም ሊያጠምዱት ከፈሪሳውያንና ከሄሮድስ ወገን የሆኑትን ወደ እርሱ ላኩ። መጥተውም መምህር ሆይ የሰውን ፊት ሳትመለከት በእውነት የእግዚአብሔርን መንገድ ታስተምራለህና እውነተኛ እንደሆንክ ለማንም እንዳታዳላ እናውቃለን። ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? እንስጥን ወይስ አንስጥ አሉት። እርሱ ግን ግብዝነታቸውን አውቆ ለምን ትፈትኑኛላችሁ? አየው ዘንድ አንድ ዲናር አምጡልኝ አላቸው ይላል። ጥያቄያቸው በተንኮልና በጥበብ የተዘጋጀ ነበር። እነርሱ በፊቱ ሊገበዙና የውሸታቸውን ሊያሞግሱ ተፈለጉ። እርሱ ግን እናንተ ግብዞች ብሎ ማንነታቸውን ገለጸ። የእነርሱን ሙገሳ አልተቀበለም። በአንድ ወቅት ኒቆዲሞስ ይህንኑ ቃል ተጠቅሞ ክርስቶስን ተናግሮት ነበረ። ኒቆዲሞስ በቅን ልብ ስለ ተናገረ ኢየሱስ የእርሱን ንግግር ተቀብሏል። የእነዚህን ሰዎች ንግግር ግን አልተቀበለም። ምክንያቱም ከቅን ልብና ከእውነት የሆነ ንግግር ስላልሆነ ነው። እነርሱ ግብዞች ነበሩና ጌታ ኢየሱስ ዲናር እንዲያመጡለት ለምን አዘዛቸው? እነርሱ የሚጠቀሙበትን ሳንቲም በመጠቀም መልስ ሊሰጣቸው ፈልጎ ነው። ቁጥር 16 እና 17 እነርሱም አመጡለት፣ ይቺ መልክ ጽሕፈቲቱ የማን ናት አላቸው። እነርሱም የቄሳር ናት አሉት። ኢየሱስም መልሶ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። በእርሱም ተደነቁ ሲል ይናገራል። ዲናሩንም ሰጡት። እርሱም ጥያቄ ጠየቃቸው። ለቄሳር ግብር መክፈል አለባችሁ ብሎ በቀጥታ ቢመልስላቸው ቄሳርን ከሙሴ ሕግና ከመሲሁ አስበለጠ ብሎ ይከሱታል። ለቄሳር ግብር መገበር የለባችሁም ብሎ ቢመልስላቸው ደግሞ ለቄሳር ሕግ አይገዛም ብሎ ሊከሱት ነው። በእነርሱ ሐሳብ ክርስቶስን ወጥመድ ውስጥ ከተውታል። እርሱ ግን በወጥመዳቸው ሊያዝ አልቻለም። ስለዚህ በመልሱ ተደነቁ። መልሱ የእግዚአብሔር ልጅ ሁለት አይነት ከዚያም የሚበልጥ ኃላፊነት እንዳለበት ያሳያል። ለመንግሥት ኃላፊነት አለብን። እያንዳንዳችን ወገኖቼ የምንከፍለውን የገቢ ግብር ስንመለከት ምን ያህል ኃላፊነት እንዳለብን ልንገነዘብ እንችላለን። እንደዚሁም ለምንወዳቸው ቤተሰቦቻችን ኃላፊነት አለብን። ለቤተ ክርስቲያናችንም ቢሆን ኃላፊነት አለብን። እርስ በርሳችን አንዳችን ለአንዳችን ኃላፊነት አለብን። እኔ ለእናንተ የእግዚአብሔርን ቃል እንዳካፍላችሁ ኃላፊነት አለብኝ። ስለዚህ ሁላችን ኃላፊነት ያለብን ሰዎች ነን። ጌታ ኢየሱስ የሚናገረው ስለዚሁ ኃላፊነት ነው። እያንዳንዳችን ለመንግሥት ኃላፊነት አለብን። ስለሆነም ኃላፊነታችንን እንወጣ። ይህ ማለት ግን ለእግዚአብሔር ልንሰጠው ካለብን ኃላፊነት ነፃ ያደርገናል ማለት አይደለም። ጌታ ኢየሱስ ያመጡለትን ሳንቲም በምሳሌነት በመጠቀም ሳንቲሟ ሁለት ገጽ እንዳላት፣ በሕይወታችንም ሁለት አይነት ኃላፊነት እንዳለብን አስተማረ። ሰው ምድራዊና መንፈሳዊ ግዴታዎች አሉበት። ክርስቲያኖች እንደ ምድር ዜጎች ላሉበት መንግሥት ግብርን ይከፍላሉ። ለእግዚአብሔር መስጠት ያለባቸውንም ይሰጣሉ። በዚህ መልሱ የሄሮድስን ወገኖችና ፈሪሳውያንን ጌታ ኢየሱስ ጸጥ አደረጋቸው። ቁጥር 18 እና 19 ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ መጥተው ጠየቁት። እንዲህም አሉት፣ መምህር ሆይ ሙሴ አንድ ሰው ወንድም ሚስቱን ትቶ ልጅ ሳያስቀር ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን አሉት። ሰዱቃውያን እንደምታስታውሱት ቀናትን ለማክበር ግድ የሌላቸው ሰዎች ናቸው። ታምራቶችንና ድንቆችን ይክዳሉ። እነርሱ የሚገልጹት ትክክለኛና ግልጽ የሆነው ነገር ብቻ ነው። ቁጥር 20 እስከ 22 ሰባት ወንድማማች ነበሩና ፊተኛውም ሚስት አግብቶ ዘር ሳያስቀር ሞተ። ሁለተኛውም አገባት፣ ዘርም ሳይተው ሞተ። ሦስተኛውም እንዲሁ። ሰባቱም አገቧት፣ ዘርም አላስቀሩም። ከሁሉም በኋላ ሴቲቱ ደግሞ ሞተች ይላል። ይህ ሰዱቃውያን ያቀረቡት ምሳሌ የማይረባ ምሳሌ ነው። ዛሬም ቢሆን አንዳንድ ሰዎች ይህንኑ የማይረባ ምሳሌ በመጥቀስ ትንሣኤን ያጥላላሉ። ስለሆነም ሰዱቃውያን ጥያቄያቸውን እንደሚከተለው አቀረቡ። ሰባቱ አግብተዋታልና በትንሣኤ ቀን ሲነሱ ከእነርሱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን ሲል ይመልስላቸዋል። ቁጥር 3ና 4ን ይመለከቷል። እንዲህ አይነቱ ጥያቄ ወገኖቼ ቃሉንና የእግዚአብሔርን ኃይል ለማያውቁ ሰዎች እጅግ አስቸጋሪ ጥያቄ ነው። ለምሳሌ በአሁኑ ወቅት
የህዝብ ብዛትን ለመቆጣጠር የቤተሰብ ምጣኔ እንዲካሄድ ትምርት በሚሰጥበት ጊዜ ይህ ከእግዚአብሔር ለአዳም ብዙ ተባዙ ምድርንም ሙሏት ብሎ ከሰጠው አምላካዊ ቃል ጋር ይቃረናል በማለት የሚቃወሙ ክርስቲያኖች አሉ። ነገር ግን እግዚአብሔር በዚያን ጊዜ ለአዳም የሰጠው ትእዛዝ ለሁሉም ትውልድ የሚሆን አይደለም። እግዚአብሔር ለዛሬው ትውልድ ሰው ለአዳም እንደተናገረው የሚናገር አይመስለኝም። እንደዚህ አይነቱ ጥያቄ የሚነሳው የእግዚአብሔርን ቃል ካለማወቅ የተነሳ ነው። ጌታ ኢየሱስ ሰዱቃውያንን ሁለት ነገሮችን እንደማያውቁ በግልጽ ተናገራቸው። አንደኛው የእግዚአብሔርን ቃል አያውቁም፣ ሁለተኛው ደግሞ የእግዚአብሔርን ኃይል አያውቁም። ቁጥር 25 ከሙታን ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡም ማላቸው። ይህ ማለት ግን በዚህ ምድር አንድ ላይ የነበሩ አንድ ወንድና አንዲት ሴት በገነት አንድ ላይ አይሆኑም ማለት አይደለም። እንደ ባልና ሚስት አይሆኑ እንጂ በአንድ ላይ ይኖራሉ። በዚያ የግል ቤት አይኖራቸውም፣ ልጆችም አይወልዱም። ነገር ግን ከቅዱሳን ሁሉ ጋር በአንድነት ይኖራሉ። ቁጥር 26 እና 27 ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅም አምላክ ያዕቆብም አምላክ ነኝ እንዳለው በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ ይላችኋል። እነዚህ ሰዱቃውያን የእግዚአብሔርን ኃይል አያውቁም። ሙሴ ሙታ አይደለም፣ አብርሃም ሙታ አይደለም፣ ይስሐቅም ሙታ አይደለም። ሁሉም ሕያዋን ናቸው፣ አካላቸው ተቀብሯል። እነርሱ ግን ሙታ አይደሉም፣ ሕያዋን ናቸው እንጂ። ከጌታ ጋር ይኖሩ ዘንድ ወደዚያ ሄደዋል። ዛሬም ቢሆን በጌታ ያመኑ ክርስቲያኖች ሲሞቱ ወደ ጌታ ይሄዳሉ። ይህ የሚበሰብሰው አካላቸው ግን በዚህ መሬት ይቀራል። ጌታ ኢየሱስ በዚህ መልኩ የሃይማኖት መሪዎቹ የሚናገሩትን እስኪያጡ ድረስ ነበር ያደረጋቸው የተናገራቸው። ጌታ ለእነርሱ ጥያቄ መልስ በሚሰጥበት ጊዜ ሲያደምጥ የነበረ አንድ ሰው ወደ እርሱ ቀርቦ የሚከተለውን ጥያቄ ጠየቀ። ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው የሚል ነው። ይህ ጥቅስ የተወሰደው ከዘዳግም ምዕራፍ 6 ቁጥር 4 ነው። ከአስርቱ ትእዛዛት አንዱ አይደለም፣ ነገር ግን ይህ ቃል ለእስራኤል ሕዝብ መሠረቱ እምነቱ ነው። የእስራኤል ሕዝብ ብዙ አማልክት ለሚያመልኩ በዙሪያው ላሉ አሕዛብ እርሱ የሚያመልከው አንድ አምላክ መሆኑን በየዕለቱ እየተናገረ ያስታውቅ ነበረ። ቤተ ክርስቲያንም የሥላሴን አንድነት በማስታወቅ አንድ አምላክ እንድታመልክ በየሳምንቱ ታስተምራለች። ቁጥር 30 አንተም በፍጹም ልብህ በፍጹምም ነፍስህ በፍጹምም ሐሳብህ በፍጹምም ኃይልህ ጌታ አምላክህን ውደድ፣ ፊተኛይቱ ትእዛዝ ይቺ ናት ብሎ ይመልስለታል። ወገኖቼ ሆይ እናንተስ ይህንን ትእዛዝ ታከብራላችሁን? ምናልባት ክርስቶስ መድኃኒቴ ይሆን ዘንድ አልፈቅድም፣ ግን እግዚአብሔርን አመልካለሁ ትሉ ይሆንን? እዚህ ላይ አንድ ጥያቄ ልጠይቃችሁ ወዳለሁ። እግዚአብሔርን በፍጹም ልባችሁ በፍጹምም ሐሳባችሁ በፍጹምም ኃይላችሁ ትወዳላችሁን? በዚህ ሁኔታ ካልወደዳችሁ ሕጉን ተላልፋችኋልና አዳኝ ያስፈልጋችኋል። እኔ ለእኔ መድኃኒት የሆነ አዳኝ እንደሚያስፈልገኝ አውቃለሁ፣ ለእናንተም እንዲሁ ይህ አዳኝ ያስፈልጋችኋል። ቁጥር 31 ሁለተኛይቱም ባልንጀራን እንደ ራስህ ውደድ የምትል እርሷን የምትመስል ይቺ ናት ብሎ ይመልስለታል። ራሳችሁን በዚህ ቃል ፈትናችሁ እንደ ቃሉ አድርጋችሁ ከሆነ ሌላ አዳኝ አያስፈልጋችሁም። ነገር ግን እንደ ሕጉ ካልፈጸማችሁ አዳኝ ያስፈልጋችኋል። ከቁጥር 32 እስከ 34 ያለውን ተመልከቱ። ይህ ጻፊ የተናገረ ሁሉ በእርግጥ እውነት ነው። እግዚአብሔርንና ባልንጀራን መውደድ ከሚቃጠል መሥዋዕት ሁሉ ይበልጣል። ወገኖቼ እንደ ቃሉ እግዚአብሔርን በፍጹም ልባችን በፍጹም ኃይላችንና በፍጹም ሐሳባችን መውደድ ካልቻልን ባልንጀራችንንም እንደ ራሳችን መውደድ ካልቻልን አዳኝ ያስፈልገናል በዚህች ምሽት። እውነቴን ነው የምላችሁ፣ ጓደኞቻችሁን የምትቀርቧችሁን ሰዎች ትወዷቸዋላችሁን? ወደ እርሱ በየቀኑ ልንቀርብና ኃይልን ልንቀበል ያስፈልጋል። ይህ አዳኝ ጌታ ኢየሱስ ነው። እርሱ በብዙ ፈተና ተፈትኖ የወጣና ድል ያደረገ ነው። በዚህ ጥናታችን እንደምንመለከተው ከዚህ ጥያቄ በኋላ ማንም ሊጠይቆ እንዳልደፈረ እናያለን። ከቁጥር 35 እስከ ቁጥር 37 ባለው ስፍራ ደግሞ ጌታ ኢየሱስ ከድንግል ማርያም እንደተወለደ ስለ ራሱ ትምህርት ሲሰጥ እንመለከታለን። ዳዊት በመዝሙር 110 ከእርሱ በኋላ ስለሚወለደው ስለ ልጁ ሲናገር እንዴት ጌታ ይለዋል። ይህ የሚያሳየን ጌታ ኢየሱስ ከዳዊት ልጅነትም የሚበልጥ መሆኑን ነው። ይህ ጌታ ኢየሱስ ያስተማረው ትምህርት ታላቅ ትምህርት ነው። ጌታ ኢየሱስ በዚህ ክፍል እንደገለጠው ዳዊት በመዝሙር 110 የጻፈውን መዝሙር በመንፈስ ቅዱስ ተመርቶ ነበር የዘመረው። ስለሆነም ይህ መዝሙር ስለ ጌታ ኢየሱስ ስለ መሲሁ እንደሚናገር ጌታ ለሚሰሙት ሁሉ ገለጠላቸው። ከቁጥር 38 እስከ 40 ያለውንም ማለፍ ብላችሁ እንዲሁ ተመልከቱ። ጌታ ኢየሱስ ጻፎችን ሕይወታቸው ከእግዚአብሔር ቃል ጋር ስለሚቃረን ወቀሳቸው። በዚህ ክፍል ይህንን ነው የምንመለከተው። ስለዚህም በእነርሱ ላይ የሚመጣው ፍርድ የእግዚአብሔርን ቃል ባልሰሙት ላይ ከሚመጣው እጅግ የሚበልጥ እንደሆነ አስታወቃቸው። በዚህ ምዕራፍ መጨረሻ ላይ ጌታ ያስተማረው ሰዎች እንዴት ባለ ዓላማና ፍላጎት ለእግዚአብሔር ቤት አገልግሎት ገንዘብ መስጠት እንዳለባቸው ነው። ሰዎች በቤተ መቅደስ እንዴት ገንዘብ ይሰጡ እንደነበር ይመለከት ነበርና። ቁጥር 41 ኢየሱስም በመዝገብ አንጻር ተቀምጦ ሕዝቡ በመዝገቡ ውስጥ ገንዘብ እንዴት እንዲጥሉ ያይ ነበር። ብዙ ባለጠጎችም ብዙ ይጥሉ ነበር ይላል። ዛሬም ቢሆን ጌታ ኢየሱስ ለቤተ ክርስቲያን ገንዘብ የሚሰጡትን ሰዎች ይመለከታል። እርሱ በቤተ ክርስቲያን ላይ ሥልጣን ያለው ጌታ ነው። የሚመለከተው ምን ያህል እንደሰጣችሁ ሳይሆን በምን አይነት ልብና በምን አይነት ዓላማ እንደሰጣችሁ ነው የሚያየው። አንዲትም ድሃ መበለት መጣ፣ አንድ ሳንቲም የሚያይሉ ሁለት ናሶች ጣለ ይችላል። ቁጥር 42 ጌታ ኢየሱስ ብዙ ሀብታሞች ከትርፋቸው ሲሰጡ ተመልክቷል። እነርሱ ብዙ በመስጠት የታወቁ ናቸው። እኛም እንደዚህ አብዝቶ የሚሰጡትን እንወዳቸዋለን። ጌታ ኢየሱስን ግን ከእነርሱ ይልቅ የዚህች ድሃ መበለት ስጦታ ሳበው፣ ተደነቀም። ከሌሎች ሰዎች ስጦታ ጋር ሲመዛዘን የዚህች መበለት ስጦታ ከምንም አይቆጠርም። ለራሷ ምንም ሳታስቀር ለጌታ ሥራ መስጠቷን ጌታ አደነቀ። ሌሎች ከትርፋቸው ጥለዋል፣ እርሷ ግን ከጉለቷ የነበራትን ሁሉ ትዳሯን ሁሉ ጣለች አላቸው። አንዳንድ ሰዎች ከመቶ አስር መስጠት እንዳለባቸው ያስባሉ። ዋናው ነገር ወገኖቼ ምን ያህል ፐርሰንት እንደምንሰጥ ሳይሆን ምን ያክል እርሱን እንደምንወደው ነው። ከወደድነው ፐርሰንት ወይም መቶኛ አያግደንም። እውነቴን ነው የምላችሁ፣ ጌታ ኢየሱስ የሚመለከተውም ልባችንን ነው። ምን ያህል እርሱን እንደምንወደው ሊያይ ይፈልጋል ጌታ። ከፍቅር የሆነው ስጦታ እርሱ ፈጽሞ አይንቅም። እግዚአብሔር ለዘላለም የተመሰገነ። እንግዲህ ወገኖቼ ይህንን የማርቆስ ወንጌል ምዕራፍ 12ን ትምህርታችንን እዚህ ላይ አገባደድን። በቀሪው ሰዓታችን ደግሞ ከፊሉን የምዕራፍ 13ን ትምህርት አንድ ላይ እንመለከታለን። በዚህ ምዕራፍ ውስጥ የተለያዩ ታምራቶች ተመዝግበው ባናገኝም እንኳ ምዕራፉ በታላቅ ተግባራዊ ክንዋኔዎች የተመላ እንደሆነ እንመለከታለን። የማርቆስ ወንጌል የድርጊት ወንጌል በመሆኑ ለተለያዩ ታምራዊ ሥራዎች ልዩ ትኩረት ሰጥቷል። በዚህ ምዕራፍ ግን እንደምናየው ድርጊቱ ነገር ያተኮረው ወደፊት በሚፈጸሙ ጉዳዮች ላይ ነው። ድርጊቱ ጊዜ ያለፈበት ወይም ያበቃለት ሳይሆን ፍጻሜ እያገኘ የሚሄድ ነው። በምዕራፉ ውስጥ ይህንን ዘመን ወደ ፍጻሜ የሚያመጡ የመጨረሻው ዘመን ምልክቶች ወይም ድርጊቶች ተመዝግበው ይገኛሉ። የታላቁ መከራ የጥፋት ድርጊቶች እናም የኢየሱስ ክርስቶስ ዳግም መምጣት በስዕላዊ መልክ ተገልጸዋል። ይህ ድርጊት በሰማያዊ ኃይል የሚከናወን ስለሆነ ወዳጄ ሆይ ከአቶሚክ ቦምብ ኃይል ይልቅ እጅግ ይበልጣል። በዚህ ምዕራፍ ጌታ ኢየሱስ በደብረ ዘይት ተራራ ላይ ለደቀ መዛሙርቱ ያደረገው የመጨረሻ ንግግር በማቴዎስ ወንጌል ከተጠቀሰው ንግግር ጋር ተመሳሳይነት አለው። በርግጥ ማርቆስ ንግግሩን ከማቴዎስ ይልቅ ባጭሩ አስቀምጦታል። ካንዳንዶቹ በስተቀር አብዛኞቹን ታሪኮች አጠር ባለ መልክ በማቅረቡ ማርቆስ ከሌሎች ወንጌሎች ይለያል። የማርቆስ ዓላማ ታሪክን ማሳጠርና ድርጊትን በተቀላጠፈ መልክ መግለጽ ነው።
ቁጥር 1 እንስቲ ፈጠን ብለን እንመልከት።
እርሱም ከመቅደስ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ እንዴት ያሉ ድንጋዮችና እንዴት ያሉ ህንጻዎች እንደሆኑ ይያለው ይላል። ደቀ መዛሙርቱ እንዲህ አይነት ንግግርን ለምን እንደተናገሩና ከንግግራቸው በስተጀርባ ምን እንዳለ በእርግጠኝነት ማወቅ አንችልም። ወደ ማቴዎስ ምዕራፍ 24 ቁጥር 15 ሄደን ስንመለከት ግን በተቀደሰው ስፍራ ጥፋት እንደሚመጣ ጌታ ኢየሱስ አስቀድሞ ተናግሮ እናያለን። በዚህ ጉዳይ ደቀ መዛሙርቱ ግራ ሳይጋቡ አልቀሩም። ምክንያቱም ቤተ መቅደሱና በዙሪያው ያለው ህንጻ ትልቅ ክብርና ሞገስ ነበረው። ጌታ ኢየሱስ ይህንን ጉዳይ በውል እንዲያጤነው የፈለጉ ይመስላል። ስለዚህም እንዲህ አሉ፣ መምህር ሆይ እንዴት ያሉ ድንጋዮችና ህንጻዎች እንደሆኑ እያሉት ይላል። ቁጥር 2 ኢየሱስም መልሶ እነዚህን ታላላቅ ህንጻዎች ታያለህን? ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አለው። ጌታ ኢየሱስም መልሶ ጥያቄ ይጠይቃቸዋል። አስቀድሞ እነርሱ ጌታ ኢየሱስ ህንጻዎቹን እንዲያይጠይቀውታል። ምክንያቱም እነዚህን ውብ ህንጻዎች ጌታ ኢየሱስ ማጣት እንደሌለበት ሊያረጋግጡ ፈልገዋል። አሁን ግን ኢየሱስ በተራው በርግጥ እነዚህን ህንጻዎች ታላላችሁን እያለ ይጠይቃቸዋል። በዚህ ስፍራ ጌታ ኢየሱስ ታላቅ መንፈሳዊ ትምህርት እያስተማረ ነው። ወገኖቼ እስቲ በአካባቢያችሁ በከተማችሁ ያሉትን ታላላቅና ውብ የሆኑትን ህንጻዎች ተመልከቱ። እነዚህን በጣም ታላላቅና ውብ የሆኑ ህንጻዎችን ስታጤኑ ስትመለከቱ ምን ይሰማችኋል? በጣም አዲስ ናቸው፣ በጣምም ያምራሉ። ግን በእውነቱ ምንድን ነው የምናየው? የምንመለከተው ውበታቸውን፣ ጥንካሬያቸውን፣ ቋሚነታቸውን እናም ጽናታቸውን ነው። በጣም መጥፎ የሆነ የምድር መናወጥ ካልተከሰተ በስተቀር ለረጅም ዘመናት በቦታቸው ጸንተው የሚቆሙ ይመስለኛል። እውነቱ ግን ሲታይ እነዚህ ህንጻዎች ሁሉ ጊዜያዊ ናቸው፣ ያልፋሉ። እውነተኛ ገጽታቸው እንደሚያሳየን ከሆነ ግን ድንጋይ በድንጋይ ላይ ሳይፈርስ ከቶ አይቀርም። ህንጻዎቹ በብረት በጠነከረ ድንጋይና በስሚንቶ የተገነቡ ናቸው። ቢሆንም ግን መፍረሳቸው አይቀርም። ሐዋርያው ጳውሎስ መንፈሳዊውን እውነት እንዲህ ሲል ይገልጸዋል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። ወገኖቼ ይህ ታላቅ እውነት ነው። ናቡከደነጾር በጊዜው በታላቅነቷ ባቢሎን እንደ ተመላለሰባትና ክብሯንም እንደ ተመለከተ አስተውላችኋልን? እየተመላለሰ እያለ ይቺ እኔ የገነባት ታላቂቷ ባቢሎን አይደለችምን ብሎ ተናግሯል። የዚህች ታላቂቷ ባቢሎን የፍርስራሽ ገጽታ ምን እንደሚመስል አስተውላችኋልን? ስለዚህች ከተማ እንዲህ የሚያኩራራ ንግግር መናገር አስፈላጊ አልነበረም። ሁሉ አልፏል፣ ክብሩም ሁሉ እንዳልነበር ሆኗል። አሜሪካ የምትመካበትና ዓለም ድንቅ ነው ያለው የንግድ ማዕከል ፎቅም በአሸባሪዎች ምክንያት ወደ አመድ መቀየሩ የቅርብ ትዝታችን ነው። ቁጥር 3ና 4ን ተመልከቱ። በመቅደስም ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ ዮሐንስም እንድርያስም ንገረን፣ ይህ መቼ ይሆናል? ይህስ ሁሉ ይፈጸም ዘንድ እንዳለው ምልክቱ ምንድር ነው ብለው ለብቻቸው ጠየቁት ይላል። አብዛኛውን ጊዜ ማርቆስ በሌሎች ወንጌሎች ውስጥ የማናገኘውን አንድ ጥቂት ነገርም ቢሆን ሳይጠቅስ አያልፍም። ይህ ባይሆን ኖሮ የደቀ መዛሙርቱን ጥያቄ ይዘው ወደ ኢየሱስ የመጡት አራት ተወካዮች እንደሆኑ ማወቅ አንችልም ነበረ። በሌላ በኩል ደግሞ በማርቆስ ወንጌል ውስጥ የሐዋርያው ጴጥሮስ ልዩ የሆነ ተሳትፎ እንደነበረው ማስታወስ ይቻላል። በወንጌል ውስጥ ያሉትን አብዛኛዎችን ድርጊቶችና ታሪኮች ለማርቆስ የነገረው ጴጥሮስ ነበረ። በዚህም ክፍል አራቱ ሰዎች በቡድን መጥተው ጌታ ኢየሱስን በግል አግኝቶ ጥያቄ እንደጠየቁት ጴጥሮስ ለማርቆስ ነግሮታል። ማርቆስ ሁለቱን ጥያቄዎች ብቻ ሲገልጸው፣ ማቴዎስ ደግሞ ደቀ መዛሙርት የጠየቁትን ሦስቱን ጥያቄዎች ይገልጸዋል።
ሉቃስ ደግሞ ለተወሰኑ ጥያቄዎች መልስ ይሰጣል። ደቀ መዛሙርቱ ኢየሱስን የጠየቁትን ጥያቄዎች በአንድ ላይ ስናደርጋቸው በማቴዎስ ወንጌል ውስጥ እነዚህ ሦስቱ ጥያቄዎች ተመዝግበው ይገኛሉ። ጥያቄዎቹም አንደኛ፣ ንገረን ይህ መቼ ይሆናል የሚል ሲሆን ድንጋይ በድንጋይ ላይ ሳይፈርስ አይቀርም የሚለውን የኢየሱስን አርፍተ ነገር ያመለክታል። ሉቃስ በጥያቄው ምትክ ኢየሱስ የሰጠውን መልስ መዝግቧል። ሁለተኛው ደግሞ የመምጣትህ ምልክት ምንድነው የሚል ነው። ሦስተኛው ደግሞ የዓለም መጨረሻ ምልክቱስ ምንድነው የሚል ጥያቄ ነው። በማቴዎስና በማርቆስ ወንጌሎች መካከል ጌታ ኢየሱስ ለመጨረሻዎቹ ሁለት ጥያቄዎች የሰጠው መልስ ተመዝግቦ እናገኛለን። ማቴዎስ ለጥያቄዎቹ መልሶቹን በጥልቀትና በዝርዝር ያቀርባል። ቢሆንም አሁን ትኩረት የምንሰጠው በማርቆስ ወንጌል ለቀረቡልን መልሶች ነው። ማርቆስ በሮም ግዛት ለሚኖሩ ሮማውያን ክርስቲያኖች እንደሚጽፍ አስታውሱ። ከክፍሉ እንደምንመለከተው መልሶቹ ኃይልን፣ ድርጊትንና ድራማ ነክ አገላለጾችን ስላካተቱ ሐሳባቸውን በዚህ አይነት አገላለጽ ለማግኘት ያስፈልጋል። ኢየሱስም መልሶ እንዲህ ይላቸው ጀመር፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ነኝ ይላሉ በስሜ ይመጣሉና ብዙዎችንም ያስታሉ ይላል። ቁጥር 5 እና 6ን ልብ ይሏል። ይህ ወገኖቼ ከሐሰተኛ ክርስቶሶች ስለመጠንቀቅ የተሰጠው ማስጠንቀቂያ ቋሚ የሆነ ማስጠንቀቂያ እንደሆነ እንመለከታለን። በዚህ ዘመን አንዳንዶች በዚህ ነገር ውስጥ አደጋ እንዳለበት አያስቡም። ከዚህ ሐሳብም ጋር ተዛማጅነት ያላቸው አንዳንድ ሰዎች ዛሬም አሉ። ለምሳሌ በትምህርተ መለኮት አመለካከታቸው አክራሪዎች ወይም ለዘብተኞች የሆኑ አዋቂዎች ስለ ክርስቶስ ያላቸው አመለካከት ከክርስቶስ ተቃዋሚ ሐሳብ ተለይቶ አይታይም። እነርሱ ስለ ክርስቶስ የሚሰጡት ትርጉም የእውነተኛውን ክርስቶስ ማንነት በፍጹም አይገልጽም። አንዳንዶቻችሁ ምናልባት እነዚህ ሰዎች የመጽሐፍ ቅዱስን ክርስቶስ የሚሰብኩ ሊመስላችሁ ይችላሉ። ነገር ግን አይደለም። እንደ እነርሱ አገላለጽ ወይም እነርሱ የሚሰብኩት ክርስቶስ ከድንግል ማርያም እንደተወለደ፣ ታምራት ፈጽሞ እንዳደረገ፣ ለዓለም ኃጢአት ሲል ደሙን እንዳፈሰሰ፣ በአካልም ከሙታን እንደተነሳ፣ ወደ ሰማይም እንዳረገ፣ እንደገና ተመልሶ እንደሚመጣም አያምኑም። እንዲህ ዐይነት ኢየሱስ በመጽሐፍ ቅዱስ ውስጥ እንደሌለ ታውቃላችሁን? የመጽሐፍ ቅዱስ ኢየሱስ በሥጋ ከድንግል ማርያም የተወለደ፣ ተአምራትን ያደረገ፣ ለዓለም ኃጢአት ሲልም ደሙን ያፈሰሰ ነው። በአካል ከሙታን ተነስቶ ወደ ሰማይ አርጓል። ደግሞ ተመልሶ ይመጣል። መጽሐፍ ቅዱስ የሚያስተምረን ይህንን እውነት ነው። በዛሬው ዘመን ወገኖቼ ብዙ የክርስቶስ ተቃዋሚዎች እኛ ክርስቶስ ነን እያሉ የሚያስተጋቡም በየሰፈሩም አይጠፉም። ከክርስቶስ በላይ ታዋቂዎች ነን፣ እርሱም ካደረገው በላይ ታምራቶችን ማድረግ እንችላለን የሚሉ በዓለማችን ውስጥ አልፎ አልፎ ይገኛሉ። ስለዚህ በዛሬው ዘመን በዙሪያችን ካሉ ብዙ የክርስቶስ ተቃዋሚዎች መጠንቀቅ መጠበቅ አለብን። ጌታ ኢየሱስ ማንም እንዳያስታችሁ ተጠንቀቁ የሚለውን ማስጠንቀቂያ በመስጠቱ መልካም አድርጓል። እኛም ማስጠንቀቂያውን ልብ ብለን እንድንቀበለው ያስፈልገናል። የሰማነው እውነት እንድንኖር እግዚአብሔር ይርዳን። የዛሬው ትምህርታችን እዚህ ላይ ያበቃል። የዚህን ተከታይ ደግሞ በሚቀጥለው ክፍለ ጊዜያችን ይዘን እንቀርባለን። እስከዚያው ጊዜ ድረስ ጻፉልን፣ ጸልዩልን። ደህና አደሩ።
ፈገግ